Today's The World Around Us will be presented in Amharic and English, with subtitles in Amharic, Arabic, all axes of Vietnamese, Chinese, English, French, German, Indonesian, Italian, Japanese, Korean, Malay, Mongolian, Persian, Portuguese, Russian, Slovenian, Spanish, and Thai. እኔ ስልን ደግ ተመልካቾች ንግስተ ሳባ በአራት ምንጮች ማለትም በጥንታውያን የኢትዮጵያ በሻርጎች ታሪክ በእብራውያን መጽሐፍ ቅዱስ ማለትም በክርስቲያን መጽሐፍ ቅዱስ ብሉይ ኪዳን ላይ በክርስቲያን መጽሐፍ ቅዱስ አዲስ ኪዳን ላይና በቅዱስ ቁርአን ላይ የተጠቀሰች ዝነኛ የጥንታዊት ኢትዮጵያ ንግስት ነበረች። ይቺ ታዋቂ ሆኖ ምስጢረኛ የሆነች የኢትዮጵያዋ ንግስተ ሳባ ማናት? የዛሬው ዝግጅት ህይወቷ በደም በዝርዝር የማይታወቅ ግለሰብን ታሪክ ይዳስሳል። በግልጽ የምናየው በኢትዮጵያ ውስጥ ማክዳይም ተባለው ንግስተ ሳባ በህይወቷ ቆራጥ መሆኗን ነው። ማለትም በቆራጥነት አንድ ግብ ላይ ለመድረስ ጥረት ላይ ነበረች። ያም ጥረት ነበር። ቀጥሎ የቀረቡት ቃላት በክብረ ነገስት ውስጥ የንግስተ ሳባ ወይም የማክዳ እንደሆኑ ተጽፈዋል። ክብረ ነገስት የጥንታውያን የኢትዮጵያ ገዢዎች ታሪካዊ መዝገብ ሲሆን የነገስታት የክብር መዝገብም ይባላል። የስሟ ትርጓሜ ታላቅነት የሆነው ማክዳ ለምን የኢየሩሳሌሙን ንጉስ ጠቢቡ ሰለሞን ለማግኘት ሀገሯን ትታ እንደምትሄድ ለዜጎቿ እንዳባረረች ይነገራል። እኔ ጥበብን ፈልጋለሁ፣ ልቤ ደግሞ ብልህነትን ይሻል። በጥበብ ፍቅር ተመትቻለሁ። ጥበብ ከወርቅና ብር ሀብት በእጅጉ የላቀ ስለሆነ የልብ የደስታ ምንጭ፣ እንዲሁም ደማቅና አብረቅራቂ ብርሃን ለአይን፣ እንዲሁም ለእግር ፍጥነትን ሰጪ፣ እንዲሁም የደረት ጋሻ፣ እንዲሁም ለራስ የብረት ባርኔጣ ነው። ጆሮ እንዲሰማ ልብም እንዲረዳ ያደርጋል ብላለች። እና ግዛት ያለ ጥበብ ሊቆም አይችልም፣ እንዲሁም ሀብትም ያለ ጥበብ ሊጠበቅ አይችልም። ወርቅና ብርን የሚያከማች ጥበብ የሌለው ሰው አንዳች አያተርፍም። ጥበብን የሚያከማች ግን ማንም ሰው ከልብ ውስጥ ሊሰርቅበት አይችልም። የጥበብን ዱካ ከተላለሁ፣ እሷም እስከ ዘላለሙ ትጠብቀኛለች። ከእሷ ጥገኝነት እጠይቃለሁ፣ እሷም ኃይልና ጉልበት ትሆነኛለች። ክብረ ነገስት ላይ እንደተገለጸው የንግስቷ ታማኝ ዜጎች የማይዳሰሰውን ፍለጋዋን በመረዳትና ከፍ ያለ ዋጋ በመስጠት እንዲህ ሲሉ መልሰውላታል። እመቤታችን ሆይ፣ ጥበብ እንደሆነ እርሶም ዘንድ አልጠፋም። ጥበብንም የወደዱት ጥበብ ስላለዎት ነው። እና እርሶ ከሄዱ እኛም አብረነዎት እንሄዳለን። እንዲሁም እርሶ ከተቀመጡ አብረነው እንቀመጣለን። ሞታችን ከሞቶ ጋር እንዲሁም ህይወታችን ከህይወቶ ጋር ይሆናል። ንግስተ ሳባ በ10ኛው ክፍለ ዘመን ዓመተ ዓለም እንደኖረች ይታሰባል።
Okay, according to the Ethiopian historical book which is called Kibra Nagast in Amharic or The Glory of Kings in English, the Queen of Sheba was an Ethiopian queen who lived around Aksum in her special town which was called Debre Makeda.
ሳባ የበለጸገች ግዛት ነበረች። ሳባ ግድቦችንና የውሃ ጉድጓዶችን እንዲሁም ግሩም የሆኑ የውሃ አያያዝ ዘዴዎችን በመጠቀም ሁሉንም ፍላጎቶች ለማሟላት የሚያስችል በቂ ምግብና ውሃ ነበራት። ሳባ በጎረቤት ሀገራት በእጅጉ በሚፈለጉ በወርቅ እንደ እንቁ ባሉ የከበሩ ድንጋዮች፣ ቅመማ ቅመሞችና ሌሎች ውድ ዕቃዎች የታደለች ነበረች። እናም ክብረ ነገስት እንደሚለው ንግስተ ሳባ ሌላኛውን ዝነኛ ገዢ ንጉስ ሰለሞንን ለማወቅ የበቃችው በንግድ አማካኝነት ነበር።
Once upon a time there was a businessman named Tamrin who informed the queen King Solomon was a very wise king. After the queen heard the good news of King Solomon, she was so impressed by his wisdom and she decided to pay him a visit. So it's believed that she traveled to Jerusalem to see the wisdom of the king.
ንግስተ ሳባ ጥበብን ለማወቅ የነበራት ፍላጎት እጅግ ከፍተኛ ስለነበር ንጉስ ሰለሞንን ለማግኘት በግምት 2300 ኪሎ ሜትር ያክል መካከለኛው ምስራቅን አቋርጣ ወደ ኢየሩሳሌም ተጓዘች። ወርቅ፣ የከበሩ ድንጋዮች፣ የቤት ዕቃዎችና ከማማ ከመሞችን የመሳሰሉ በርካታ ንብረቶችን ለንጉስ ሰለሞን ለማበርከት ይዛነጣች። ስትደርስም ንግስቷ በቸሩ ንጉስ ንጉሳዊ አቀባበል ተደረገላት። ማክዳ ንጉስ ሰለሞን የተወራለትን ያክል የጥበብ ሰው መሆኑን በትክክል ለማረጋገጥ በተደጋጋሚ እንደፈተነችው ይነገራል። አንዱም ምሳሌ ሁለቱም ጫፎቹ እንዲመሳሰሉ የተደረገ ያርዘ ሊባኖስ ዱላ ሰጠችው። ከዛም የትኛው ጫፍ ወደ ስሩ የትኛው ጫፍ ደግሞ ከስሩ የራቀው እንደሆነ እንዲነግራት ፈተነችው። ንጉስ ሰለሞንም እንጨቱን አነሳና ውሃ ውስጥ ከተተው። የስሩ ጫፍ ከባዱ ጫፍ ስለሆነ ሰመጠ። እናም መልስም ነገረው። መንፈሳዊ እንቆቅልሽን በተመለከተ ደግሞ ንግስቷ እንዲህ ስትል ጠየቀችው። በዓለም ውስጥ አስቀያሚው ነገር ምንድን ነው? እጅግ ውብ የሆነውስ ነገር? በጣም እርግጠኛው ነገርስ ምንድን ነው? እንዲሁም በጣም እርግጠኛ ያልሆነውስ ነገር? ሰለሞንም አስቀያሚው ነገር ምእመኑ እምነት የጎደለው ሲሆን ነው። እጅግ ውቡ ደግሞ የሚጸጸት ኃጢአተኛ ነው። በጣም እርግጠኛው ነገር ሞት ነው። በጣም እርግጠኛ ያልሆነው ደግሞ አንድ ሰው በመጪው ዓለም ያለው ድርሻ ነው ሲል መለሰ። ንግሥተ ሳባ ንጉሱ ለዚህና ለሌሎች ጥያቄዎቿ በሰጣቸው መልሶች ተደመመች። ከንጉሥ ሰለሞን ጋር በርካታ ውይይቶችን አደረገች። እናም ጥበቡን ጨለማ ውስጥ ያለ ሻማ ከሚለው አባባል ጋር አመሳሰለችው። ከተወሰነ ጊዜ በኋላ ማክዳ ወደ ሀገሯ ተመለሰች። ወደ ሀገሯ ስትመለስ ንጉሥ ሰለሞን ወርቅና ገመድን የመሳሰሉ በርካታ ውድ ስጦታዎችን ከግዛቱ ሰጣት። ሆኖም ግን ከእነዚህ ቁሳዊ ነገሮች በላይ ጉዞዋ ከሁሉም በላይ የሆነውን እጅግ ውድና ትልቅ ክብር የሚሰጠውን ሀብትን አጎናጽፏታል። ሊዳሰስ ወይም በምንም መስፈርት ሊለካ ስለማይችል ንግሥተ ሳባ ወደ ንጉሥ ሰለሞን ሀገር ካደረገችው ጉዞ በእጅጉ ለማግኘት የጓጓችው ጥበብን ነበር።
When she reached Ethiopia, she gave birth for a baby, and she named this baby Menelik, which means the son of a wise king. When he reached the age of 22, he started to ask his mom who his father was. And at the age of 22, it's believed that he traveled to Jerusalem to see his father's land. So according to the Glory of Kings, he stayed in Israel for about 3 years. After 3 years, he was so interested to come back to his motherland. He embraced Judaism as his religion. At the same time, he studied Hebrew, the language of the Jewish. So when he was coming back, it's believed that he was accompanied by 12,000 Jewish, and these 12,000 Jewish were contributed from the 12 tribes of Israel. So it's believed that there were more than 300 clergymen who they were coming with Menelik.
ሚያዝያ 29/2000 ዓመተ ምህረት አርኪኦሎጂስቶቹ የንግስቷን ቤተ መንግስት እንዳገኙ የጀርመኑ ሃምቡርግ ዩኒቨርሲቲ አስታወቀ። ግኝቱ የተካሄደው በሰሜናዊቷ የኢትዮጵያ ከተማ አክሱም ነበር። ህንጻው በ10ኛው ክፍለ ዘመን ዓመተ ዓለም እንደተሰራ ደርሰውበታል። ዋና አርኪኦሎጂስት ሄልሙት ዜጌት እንዲህ ብለዋል። ከእድሜው ከቦታውና ካገኘናቸው ዝርዝር ማብራሪያዎች በመነሳት ይሄ ቤተ መንግስቱ እንደሆነ እርግጠኛ ነኝ። አርኪኦሎጂስቶቹ ቤተ መንግስቱ የሙሴ ጽላት ለተወሰነ ጊዜ ያክል ተቀምጦበት የነበረ መንበርም እንዳለው ይናገራሉ። የዕብራውያን መጽሐፍ ቅዱስ ወይም ብሉይ ኪዳን እንደሚለው ነቢዩ ሙሴ 10ቱን ትእዛዛት ከእግዚአብሔር ተቀበለ፣ እንዲሁም በመረግድ ድንጋዮች ላይ ተጻፉ። መረግዶቹ በወርቅ በተለበደ ከግራር እንጨት በተሰራ ሳጥን ማለትም ታቦት ውስጥ ተደረጉ። ንጉሥ ሰለሞን ከንግሥተ ሳባ ልጅ እንደነበረውና ልጁም ማለትም ንጉሠ ነገሥት ቀዳማዊ ምኒልክ ታቦቱን ከኢየሩሳሌም ወደ ኢትዮጵያ እንደወሰደው በኢትዮጵያ አፈ ታሪክ ይገለጻል።
Azarias, he was the son of Zadok, the keeper of the ark, was coming to Ethiopia with the king. So it's believed that he took the original ark of the covenant from the temple and they brought it to Ethiopia. At that time, King Solomon was not aware. So this was the way how the Ark of the Covenant was brought to Ethiopia. According to the Ethiopian Orthodox Church interpretation, what we believe is that the Ark was not just brought by the interest of ordinary human beings, but it was brought to Ethiopia by the will of God. Because when the Ark of the Covenant was coming to Ethiopia, even the Ark performed a lot of miracles. So what we believe is that, you know, God wanted Ethiopia to be the last resting place for the Ark of the Covenant, and taking the relationship which was between King Solomon and the Queen of Sheba as pretext, the Ark was brought to Ethiopia by the will of God. Here we have a very historical water reservoir which is located in the town of Aksum, and locally we call it Maishum. When it's translated into English, Maishum means water for the chief. According to the Ethiopian oral traditions or the legend around Aksum, it's believed that once upon a time this was the swimming pool for the Queen of Sheba. The original size was smaller, and we have these rocky steps which are believed to be original, especially after the introduction of Christianity. Epiphany has been celebrated for a long period of time. This day is celebrated to commemorate the day when Christ was baptized at the River Jordan. For this reason, annually in January 19, the Epiphany holiday is celebrated colorfully. From among the elements of the celebration, on the eve of January 19, the replica of the Ark of the Covenant is carried by the priests, and the priests are dressed colorfully with colorful vestments, and the faithful follow them. The people, they pray all the night, and the clergymen perform the chanting for all the night, and the people even, they sing together. Finally, the most important person from the church blesses the water. The candle floats over the water surface. Finally, the water is sprayed over the faithful. Then the replica of the ark is again accompanied by the people back to its sanctuary. We take this water reservoir as symbol for the River Jordan. This day is celebrated colorfully, especially here in Aksum and at the same time at Gondar, even at Lalibela, where Christianity is deep-rooted.
ለዛሬው ዝግጅታችን ያብረነት ቆይታችሁ ምስጋናችንን እናቀርባለን። አሁን ቆይታችሁ በሱፕሪም ማስተር ቴሌቪዥን ከድንቅ ዜና በኋላ ከሚቀርበው ከቃላ ተጠበብ ጋር እንዲሆን እንጋብዛለን። ሰማያዊ መርሆች ህይወታችሁን በብርሃንና ስኬት ያስጌጡላችሁ ዘንድ ምኞታችን ነው። We thank you for joining us today. Now, please stay tuned to Supreme Master Television for Words of Wisdom coming up next after noteworthy news. May celestial ideals adorn your lives with light and fulfillment.
For more details, please visit www.suprememastertv.com/WAUs.